ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞችና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስላስተያየታችሁም እናመሰግናለን።
ዛሬ በዚህ ሀገር አቆጣጠር ጁላይ 20 2014 ሲሆን ዞተር ሁድ በኬኤፍሲዲ 990 AM ከምሽቱ 7 ሰዓት ከ30 ጀምሮ የምናስተላልፈውን ሳምንታዊ መርሃ ግብራችንን ጀምረን ጤና ይስጥልን እንደምን ሰነበታችሁ ውድ አድማጮቻችን። አድማጮቻችን ባለፈው ሳምንት መርሃ ግብራችን በኡበር ኤክስ እና በየሎ ታክሲ ወይንም በመደበኛ ታክሲ መካከል የዲሲ ከተማ አስተዳደር በፈጠረው እኩል ሜዳ አለመስጠት ችግር ምክንያት የዲሲ ከተማ ታክሲ ንግዶች ማህበር ምክትል ፕሬዝዳንት አቶ አዲስ ገብረስላሴን አቅርበንላችሁ እንደነበር ይታወሳል። አቶ አዲስ የሳቸውንም ሆነ የመደበኛ ታክሲ አሽከርካሪዎችን ብሶትና አለ የሚሉትን ችግር በውይይታችን ላይ አስደምጠውናል። ሲያጠቃልሉም ኡበር ከገበያ ይውጣ ሳይሆን ጥያቄያችን ለሁላችንም አድላዊ ያልሆነ የፍትህ ሜዳ ይፈጠር ብለዋል። ዛሬ ደግሞ የለም ችግሩ የፍትህ ጉዳይ ወይንም የፍትህ ሜዳ አለመፈጠሩ ሳይሆን እኛ ለህብረተሰቡ የምናቀርበው አገልግሎት ከመደበኛ ታክሲ ንግዶች አቅርቦት በጥራቱና በአጠቃቀሙ የተሻለን ወይንም የበለጠን ሆነ በመገኝታችን ነው የተመረጥ ነው የሚሉ እንግዳ ይዘን ቀርበናል። ከሳቸው ጋር ያደረግነውን ውይይት ከዚች የመሸጋገሪያ ሙዚቃ በኋላ ይዘን እንመጣለን። አብራችሁን ቆዩ። አድማጮቻችን ባለፈው ሳምንት ዝግጅታችን በዋሽንግተን ዲሲ እና በኡበር ታክሲ መካከል በተፈጠረው የስራ መሻማት ማለት ይቻላል በተመለከተ የዋሽንግተን ዲሲ መደበኛ ታክሲ ንግዶች በሲቲው በኩል እኩል ያልሆነ ህገደም ወይንም ሬጉሌሽን ባለመኖሩ ከገበያ የመውጣት ድላችን እየሰፋ መጥቷልና ይህም ትክክላለን በሚል በዲሲ ታክሲ ንግዶች ማህበር ቫይስ ፕሬዚዳንት ከአቶ ሀዲስ ገብረስላሴ ጋር ሰፋ ያለ ውይይት አድርገን ነበር። ዛሬ ደግሞ
የኡበር ሹፌሮች የኡበር ተጠቃሚዎች ምን ይላሉ በሚል ደግሞ እንደዚሁ አንድ እንግዳ ጋብዘናል። እንግዳችን አቶ ማርቆስ መላክ ወርቁ ሲሆን ከዚህ በፊት ማርቆስ ራሱ መደበኛ ታክሲ ይነዳ የነበረ ሲሆን አሁን ግን የኡበር ኤክስ አገልግሎት በመስጠት ላይ ይገኛል። ማርቆስ በመጀመሪያ የደረገጻችን ማለትም ethiopianthisweek.com እንግዳ በመሆን ያመሰገንኩኝ ባርማቻችን ስም እርግጠኛ ነኝ ባለፈው ሳምንት ከዲሲ ታክሲ ነጆች ምክትል ፕሬዝዳንት ጋር እናንተን በተመለከተ ሰፋ ያለ ውይይት አድርገን ነበር። አንተም ውይይቱን ሰምተዋል በየተስፋ አረጋለሁ። እንግዲህ ከኡበርን በተመለከተ ደግሞ አንዳንድ ውይይቶች ዛሬ እናረጋለን። ውይይታችን ባሉን ደቂቃዎች ስለሚወሰን አጥራጥር ያሉ ውይይቶች ናቸው። በተቻለ መጠን ለነሱ የሚጠየቁ ጥያቄዎችና እነሱ የሚያነሷቸው ነጥቦች አሉ። እነዛን በተመለከተ ነው የምንወያየው። እስኪ በመጀመሪያ የኡበር ስራ ከጀመርክ ምን ያህል ጊዜ ሆነዋል?
የኡበር ስራ ከጀመርኩኝ ወደ 6ኛ ወር አካባቢ ነኝ።
እንግዲህ ዋናው ነገር ስንወያይ የነበረው ባለፈው ሳምንት እንደ ተከታተልከው ከአቶ አዲስ ገብረስላሴ ጋራ በዚህ በመደበኛ ታክሲ መካከለና በእናንተ መካከል ግጭቶች ተፈጥሯል። እንደውም ጁን 25 2014 አንድ ሰላማዊ ሰልፍም ተደርጎ ነበር። እነሱ የሚሉት ብዙ ጊዜ እናንተን ከገበያ ለማስወጣት ወይ ከገበያ እንድትወጡ ሳይሆን ነገር ግን እኩል የሆነ ስርዓት ደንብ ባለመካሄዱ እናንተን ተቃውሞ አይደለም ግን የከተማውን ተቃውሞ ነው፣ የከተማውን አስተዳደር በመቃወም ነው ዋናው ነጥባቸውና እናንተ እንደውም ትክክለኛ መደበኛ የታክሲ አገልግሎት የመስጠት መብት የላችሁም። ከአቶ አዲስ ውይይት እንደሰማሁት እሱ እንደነገረን ትክክለኛ የሆነ የታክሲ አገልግሎት መስጠት የለባችሁም እናንተ አፕሊኬሽንስ ናችሁ ነው የሚለው። ተስማማለሁ ወይ በዚህ አባባል?
በዚህ አባባል አልስማማም። በመጀመሪያ ምንድነው ማልስማማበት ምክንያት በእርግጥ የአፕሊኬሽን ሲስተም ነው። ሲስተሙ ምንድነው ሹፌርና ተሳፋሪን ያገናኛል። ያ ማለት ቀጥተኛ የሆነ ግንኙነት ይኖራቸዋል ማለት ነው። ከዚህ በፊት እኔ አንድ ታክሲ ነጂ ስሰራ እንደነበረ ታክሲ ስነዳ ቀጥታ ዲስፓቸሮች ጋር ደውዬ ዲስፓቸሮች ወይ ደግሞ ዲስፓቸሮች ወደ እኔ ሪኩዌስት አድርገው ከኔ አክሰፕት አድርጌ ከእንደገና ደግሞ ድራይቨር ሄጄ ፒክ አድርግ ነበረ። ያ ማለት ሶስተኛ ሰው በሶስት ደረጃ ነው ሰርቪስ ሰው የሚያገኘው ማለት ነው። በዛ ሁኔታ ምን ያህል ችግር እንደነበረ እንደ ሹፌር ብዙ ማውቀው ነገር አለ። አንደኛ ፌር ተሰጥቶኝ ሄጄ ለመውሰድ ፒክ ሄጄ ዛድረስ ከስተመሩ ማይኖርበት ሰዓት አለ። ሁለተኛ ደግሞ ዲስፓቸሮቹ የማይሆን ቦታ ይልኩሃል። ሄደ ከስተመሩን ስደውለት እኔ ቡክ ያረኩት ለነገ ነው ይሉሃል። ይሄ ትልቅ ነገር ነው። ያ ማለት ያ ሁሉ ነገር ይወገዳል ማለት ነው። ይሄ አንደኛ እንዴት እንደሚሰራ ላስረዳ በመሞከር ኡበር ካስተመሩም አፕሊኬሽኑን ዳውንሎድ ያረጋል። እንደ ድራይቨርም እኛ ሴልፎን ተሰጥቶናል ከኡበር ካምፓኒ። በዛ መሰረት አክሰፕት እናረጋለን። ያ ማለት ምንድነው ሰውየው ኦንላይን ላይ ፍላግ ያረጋል ማለት ነው። አይዋለሁ ስሙን አይዋለሁ ሬቲንግ የሚባል ነገር አለ። ሰውየው ምን ያህል ባህሪ እንዳለው ሁሉ እዛ ላይ ማየት ይችላል። ሄጄፒ ካረጋዋለሁ አድራሻው ይመጣል። በአድራሻው መሰረት ጂፒኤስ ሞልቼ ሄጄ ካለበት ቦታ ፒክ አረጋለሁ። ምንም አይነት ሀስል የሚባል ነገር የለው። ስራው በጣም ፕሮፌሽናል እና በጣም የተቀናጀ አይነት ስራ ነው። ምንም አይነት ለማንኛውም ሰው ለተሳፋሪም ለሁለቱም ሄዴክ የለውም። በሴፍቲ አንጻር ብትሄድ ከብር ነጻ የሆነ ስራ ነው ይሄ ስራ። ምንም አይነት ብር ካስተመሩም እኔ ምንም ነገር ምሰል ምንም አይነት ሰው ቢገባ እኔ መኪና ውስጥ ይከፍለኛል አይከፍለኝም በየሚጨነቀው ነገር የለም። ለምን እኔ ታክሲ ስነዳ ሁለት ሶስት ጊዜ ብሬን ይዘው የሄዱ ሰዎች አሉ። አንዴ እንደውም ወደ ዋይቶክ አካባቢ የሆነ ስፓኒሾችኝ ራሱ ለመጣላቱ ሊደረሱ ሰካራም እንትኖች አሉ። ግን አሁን በኡበር ሰርቪስ ተጠቃሚዎች ግን እያንዳንዳቸው ሰዎች ክሬዲት ካርዳቸው ሬጅስተር የተደረገ ናቸው። አይዲያቸው ማንነታቸው ይታወቃል። እኔ መኪና ውስጥ የሚገባ ሰው ችግር ቢፈጥርብኝ ምን ቢል በደንብ የሚታወቅ ሰው ነው። ኦልሬዲ ሲስተም ውስጥ የገባ ሰው ነው ማለት ነው። ራንደም ሰው አይደለም ፒክ ማረገው አንድ እሱ ነው ሁለተኛ እንደ ከስተመር ተጠቃሚ እኔ ያንን ከስተመር ፒክ አርጌ ሲሄድ በየት በኩል ይዤ እንደሄድኩኝ ማፕ ላይ ቀመጣል በዛን ሰዓት አይደለም ከወረደ በኋላ ራሱ ኮምፒውተራችን ላይ ራሱ እናየዋለን በየት መልኮስ እጄው እንደው ያ ማለት ምንድነው ሴት ተሳፋሪዎች አሉ ብዙ አይነት ሰዎች አሉ ለነዛ አቅም ለሌላቸው ተሳፋሪዎች በጣም ኮንፊደንስ የሚሰጣቸውና ጋራንቲ የሆነ ሰርቪስ ነው እና ማደርን እና ምንድነው ታክሲ ቴክኖሎጂ ማለት ሁሉ ነገር እየቀየረ ነው ለወደፊቱ ገናም ይቀየራል ብዙ ነገር እና ትክክል ነው ሬጉሌሽን ለማንኛውም ነገር ያስፈልጋል ግን ይሄ ናቹራሊ ሬጉሌሽን ማለት ለህዝቡ ይጠቅማል አይጠቅምም ለሚለው ነገር ከመጣን እንደ ድራይቨር ማንኛውም ሰው መኪና መንዳት የሚችል ሰው ስራ ያገኛል ማለት ነው ስራ ማግኘት ችግር መሆን የለበትም በፊንገርፕሪንት ወርበን በተለያየ ነገር ምን ወንድሜ ሲያነሳው ስለሰማው ነው እንዲያይ ነገር አንድስ ነው በእኛውን አፕላይ ስናደርግኛ ባክግራውንድ ቼክ ተደርጎ ነው ያንዳንዱ ሰው የነ ስራም ያገኘው አፕላይ አርገ ፈተና ቴስት አለ ኦንላይን ላይ ወስደህ ምንድነው ልዩነቱ ይሄ ኦንላይን ላይ ነው ታክሲ ደግሞ ቢሮ ሄደ ነው ቢሮክራሲ የሚባል ነገር የለውም በቀላሉ ስራ ማግኘት ትችላለህ በቀላሉ ወደ ቢዝነስ መግባት ትችላለህ አንድ ሰው መንዳት እስከቻለ ድረስ ምንድነው ታክሲ ነጂ ማይሆንበት ምክንያት እና ያ ነውና በሁሉም ነገር በጣም የተቀናጀ ነው ሌላ ደግሞ ማንሳት እንፈልገው ነገር አለ
ጥያቄዎች አሉ ይመጣም ነው አመሰግነው ማርቆስ ሰፊ የሆነ ማብራሪያ ነው የሰጠው ለመሰለህ አንዳንድ ጥያቄዎችን ከስር እየሄድን ሳንረሳው እንድንሄድ በሚል ነው እንትን ምለው ምን አይነት ባለፈው እንግዲህ ከአዲስ ጋር ስንወያይ አንድ ያነሳው ነጥብ ነበር እንዳልከው በተለይ ትልቁ ነገር ኢንሹራንስን በተመለከተ እነሱ ቅሬታ አላቸው እናንተ የምትነዱት በታክሲ ኢንሹራንስ ሳይሆን በራሳችሁ ኢንሹራንስ ነው እና በራሳችሁ ኢንሹራንስ ለምትነዱ እንደውም እሱ አንድ ምሳሌ እንግዲህ ኢንተርቪውን ቃለ ምልልሱን ሰምተው እንደሆነ ሰምተዋል እርግጠኛ ነኝ እናንተ የምትነዱት በራሳችሁ ኢንሹራንስ ለሆነ ያ ለምሳሌ ግጭት ቢደርስ አደጋ ቢደርስ ከውጭ ለተገጩ ሰዎች ካቨር አይደረግላችሁ ምክንያቱም የምትገቡት የቢዝነስ ኢንሹራንስ ሳይሆን የግለሰብ ያንድ ሹፌር ኢንሹራንስ ነው እኔ ለምሳሌ ኡበር አልነዳም እና የራሴ የመኪና ኢንሹራንስ ነው እንጂ ያለኝ ለቢዝነስ የሚሆን ኢንሹራንስ አለም ለቢዝነስ የሚሆን ኢንሹራንስ ከሆነ አንደኛ ክፍያውም ይጨምራል ሁለተኛ ነገር የሚገጭም ሰው በዛ ካቨር ይደረጋል እና በግለሰብ በግል ኢንሹራንስ ቢዝነስ ነው የምትሰሩት ይሄ ደግሞ ከህግ አንጻር ትክክል አይደለም ይላሉ በዚህ ጉዳይ ላይ አንተ ምን ትላለህ
ኢንሹራንስን በተመለከተ በትክክል ይሄ ኢሹ ነበረ መጀመሪያ ኦቨርኤክስ የጀመረ አካባቢ ሁሉም ሰው በግል ኢንሹራንስ ይገባል ኢንሹራንስ ካምፓኒዎች ደግሞ ቢዝነስ አይደለም ከበራ እናረግም ይባል ነገር ነበረ አሁን ለምሳሌ እኔ ራሴን ቦስት ራሴ ይሄ መኪና የ2012 መኪና ነው ምነዳው አዲስ መኪና ነው ይሄንን መኪና እያወቅኩኝ አክሲደንት ውስጥ አላስገባው ምንድነው የወሰንኩት ለራሴ እነሱም ደሞ ኖቲፊኬሽን ልከውልናል ያንዳንዳቸው ኢንሹራንስ ግቡ ብለው የኢሹ ከተነሳ በኋላ ሁሉም ሰው ቢዝነስ ኢንሹራንስ እንዲገባ ነግረዋል
እሺ አሁን የገባችሁት አሁን ምትነዳው በቢዝነስ ኢንሹራንስ ነው ማለት ነው
አዎ እኔ አሁን ምሰራው በቢዝነስ ኢንሹራንስ ነው ኦኬ ምንም ጥያቄ የለውም በቢዝነስ ኢንሹራንስ ነው ምሰራው በቃ ምንም ሐሳብ የለኝም አክሲደንት ፕላስ ካስተመሮቹ ራሳቸው ካቨር ተደርጓል ካቨር ኢቭን እኔ የኔ ኢንሹራንስ ራሱ ያንን ካቨር ላያረግ ይችላል ገመ ኦሬዲ እኔ መኪናዬንና ውጭ ላይ ተገጨውን ሰው ከሸፈነ ታስ good things ምንድነው እንደ ድራይቨር እንደ ኢንዲቪጁዋል ሪስፖንሲብል እንደ የሚሰማው ሰው ኢንሹራንስ ማይገባ ካሌለ በስተቀር አንደኛ እንደ ካምፓኒ ግዴታ ያስገደዱ ነው ሁሉም ቢዝነስ ኢንሹራንስ እንዲገባ ሁለተኛ ደግሞ ሰውም ካቨር ማይደረክለት ከሆነ መኪናውን ወስዶ አጋይቶ ማንም መጣን ይፈልግ ሰው ያለ አይመስለኝም እና በኢንሹራንስ ተመለከተ እንነም
እሺ አርማቻችን እየተወያየን ያለነው ከአቶ ማርቆስ ዘመላክ የኦቨር ኤክስ ታክሲ አሽከርካሪ ጋር ነው። ፕሮግራማችን ዘወትር እሁድ በKFC 990 AM ከምሽቱ 7 ሰዓት ከ30 ጀምሮ ይተላለፋል። ቱኒን ኢን ሬዲዮ ያላችሁ ወይም ደግሞ በስልካችሁ ላይ መስማት የምትፈልጉ በቀጥታ በኢስተርን ሰዓት አቆጣጠር ከምሽቱ 7 ሰዓት ከ30 እሁድ እሁድ ልታገኙ ይችላላችሁ። ምናልባት በዛን ቀን ሌላ ፕሮግራም ኖሯችሁ ፕሮግራማችንን መስማት ካልቻላችሁ በቀጥታ ስልክ ፕሮግራማችንን መስማት ይችላላችሁ። ሰባቱንም ቀን የስልክ ቁጥሩ 7124329790 ነው። እንደገና ደግሞ አለሁኝ 7124329790 ነው። ምንም አይነት አክሰስ ኮድ ሳያስፈልገው በማንኛውም ሰዓት ፕሮግራማችንን መየለቱን የተላለፉትን መርሃ ግብር በሳምንቱን ሙሉ በዛ ላይ ልትሰሙት ይችላላችሁ። ውይይታችንን እንቀጥላለን። ብዙ ጊዜ ስንወያይ ከአቶ አዲስም ጋር ያነሳውም ነገር አለ። ሁለታችሁም ኦቨር ኤክስም እናንተም ለህብረተሰቡ እኩል አገልግሎት እየሰጣችሁ እኩል ጥቅም እየሰጣችሁ፣ ነገር ግን በመደበኛ ታክሲዎች ላይ የከተማው አስተዳደር የሲቲ ከተማ አስተዳደር ብዙ ህጎችን ሲያጸናና ብዙ ህጎችን እንዲያልፉ ሲደረግ እናንተ ጋር ግን ላላ ብለዋል የሚል ሐሜት አለ እነተም አለና ብዙ ጊዜ እነሱም አንድ ኛም ባለፈው ጁን 25 ላይ ሰልፍ ወጡበት ምክንያት እናንተን ከገቢ ያውጡ ለማለት ሳይሆን እኩል የሆነ ፍትህ ወይንም እኩል ሬጉሌሽን ይካሄድ በሚል ነው ብለው ነው ይሄንን ሰልፍ ያወጡትና የሲቲው አስተዳደር እዚህ የዋሽንግተን ሲቲ አስተዳደር እናንተ ጋር ላላ ብሏል ብለ ታስባለህ?
አይመስለኝም። ምክንያቱም ለምንድን ነው ዲሲ ወደ ዲሲ ሌላው ከሜሪላንድና ቨርጂኒያ ለብዙ regulation አላቸው ብዙ ጠበቅ ያለ ነገር አለ በታክሲ ሰርቪስ። ወደ ዲሲ ስንመጣ ሁላችንም እናቀዋለን ምንም ህግ አልነበራቸው። ሁሉ ነገር እንደፈለጉ ነበር የሚሰሩት። ክሬዲት ካርድ ሁሉ አይጠቀሙም ነበር። ክሬዲት አሁን ሁሉ ነገር እየመጣባቸው ያለው አሁን ነው። ያ ሁሉ ለምንድን ነው የሆነው? ውድድር እየመጣ ነው። ቴክኖሎጂ ብዙ ነገር እየቀየረ ነው። እና በዚያ አንጻር ምንድነው የሆነው መሰለ? ይሄኛው ቀጥታ እኛ ምን ሰራው ነገር ሁሉም ሰው ያቀዋል። ካምፓኒው ያቀዋል፣ እኔ ያቀዋለሁ፣ ታክስ አስከፋዮች ያቁታል። እያንዳንዱ ነገር እኔ የምሰራው ምንም ነገር ወደ ኋላ ደብቄ ማሳወቀው ምናምለው ነገር የለም። ሁሉ ነገር ክሬዲት ካርድ ሲስተም ነው። ገቢ ይታወቃል፣ ወጪ ይታወቃል። ምንድነው የሚሆነው? በታክሲ ስትመጣ ካሽ ምትቀበለዋል። ካሽ በሚትቀበልበት ጊዜ የራስ ነው የማሳወቅ ሁኔታ። ወታሳውቃለህ ወታሳውቅም እና ገቢ ሊጨምር ይችላል ሊቀንስ ይችላል። እንዳንተ ታማኝነት ነው የሚሆነው። አሁን ምንድነው የሆነው? ዲሲ ታክሲ ነጆች አብዛኞቹ ያስቆረፋቸው ነገር ቢኖር ያ ነገር እየተቀየረ ነው ያለው። ህጎች እየተጠበቁት ነው ያለው። ክሬዲት ካርድ እንዲጠቀሙ ያስገደዷቸው ነው ያሉት። ከዛ ውጪ በስተቀር ይሄ ኮምፕሊትሊ ከታክሲ ከመናቀው ከበዘልማር ከሚታወቀው ታክሲ የወጣ አዲስ ቴክኖሎጂ ነው። አንደኛ ቀድም እንዳልኩ በብዙ መልኩ ራሱ ስራው ይሄ ቢዝነስ ሲፈጠር ሬጉሌሽን ያለው አይነት ነገር ነው። በራሱ ስርዓት እና ደንብ ያለው ነገር ነው። ቀደም እንዳልኩ ፒክስ ታረክሰው የምትሄድበት አቅጣጫ የምታስከፍለው አከፋፈል እያንዳንዱ ነገር ተቀናይቶ በስርዓት የተቀመጠ አይነት የተፈጠረ ቢዝነስ ኢንቨንት የተደረገ ነገር ነው ይሄ። እና አንደኛ እኔ ቆንጆ ምሳሌ ልስጥ። አንዴ ፒክ አረኩኝ። አፍሪካ አሜሪካዊ ሰውዬ ነው፣ ጥቁር ነው እና ሴኔት ነው የሚሰራው። እና ከቤት ዝዳ ፒክ አድርጌ ወደ ዲሲ እየወሰድኩ ነው። እና አጋጣሚ እንደዚህ ስለ ኡበር ምናምን አነሳ። ቀጥታ የተናገረኝ ነገር ምን ነው? ኢትስ ጉድ ሰርቪስ ነው ያለው። እንግዲህ አስብ፣ እንደ ሴኔት ሆኛ አለ መንገድ ላይ ቆሜ ፍላክስ አረግ ጥቁር በመሆኔ ብቻ ፒክ አረጉኝም ነበር አለ። ያ ማለት ነው ዲስክሪሚኔሽን አለው ማለት ነው። ሰውን እንደው አይቶ ማግለል ሁሉ አለው ማለት ነው። በዚህ ሰርቪስ ብትሄድ አታቆም የሚመጣው ሰው ስሙ ብቻ ነው የሚመጣል። ቢዝነስን ለመስራት ስለምትፈልግ አክሰፕት አረጋዋለ ጥቁር ይሁን በሽተኛ ይሁን ምን ይሁን ግዴታ መውሰድ አለብ። ምንም አይነት ዲስክሪሚኔሽን የሚባል ነገር የለው።
እንግዲህ እናንተ በሲቲዩ ዘንድ ተመረጭ ሆናችሁት አሁን አንተ በምትገልጸው መሰረት እናንተ በምትሰጡት ሰርቪስ የተሻለ ሰርቪስ ለህብረተሰቡ መስጠታችሁ ወይንም የተሻለ አገልግሎት ከመደበኛ ታክሲዎቹ በተለየ መደበኛ አገልግሎት ከሚሰጡት ታክሲዎች የተለየ ጥሩ ሰርቪስ ለምትሰጡ ዲስክሪሚኔት ስለማታረጉና በዛ የተነሳ ነው የተመረጣችሁት ማለት ነው ብለህ ነው የምታስበው?
አው እሱም ፋክተር አለው እሱም ፋክተር አለው እና ቅድም እንዳልኩ በሁሉም መልኩ ስትመለከት ምንም ምርጫ የለውም። እስቲ አሁን ለምሳሌ ያው እንግዲህ እኔ መኪና አይተዋል እና ዲሲ ደሞ አንድ ታክሲ ውስጥ ደሞ ስጄ ላሳየህ በጣም ልዩነት አላቸው። እኛ ባለባበሳችን ግዴታ በስነ ስርዓት ለብሰን ንጹህ ሆነን መግባት እንዳለብን ነው ኦርደር የተደረገው። እንደን እሱ ብቻ ሳይሆን ከስተመሩ እኛ ችግር ካለብን ሬቲንግ የሚባል ነገር አለ። ስለኔ ጸባይ ነጥብ ሰጥቶኝ ይወርዳል 5 ኮከብ 3 ኮከብ 4 ኮከብ የሚባል ነገር። እኔ ባህሪ ጥሩ ካልሆነ ለከስተመሮቼ አቢዩዝ ማረጋቸው ከሆነ በደንብ ማላስተናግዳቸው ከሆነ ይታወቃል። በታክሲስ ሃይዌይ ላይ አስቆሞ ወረድ ሊል ይችላል። ማንም ይጠይቀው ሰው የለም። ማንም ምንም ያረጋው ሰው የለም። ያ በዚህ አንጻር አንድ ነገር አለ። ይሄ ሁሉ ህዝብ ማለት ነው ወዶ ይሄንን ሰርቪስ የሚጠቀመው መጥፎ ስለሆነ አይደለም፣ የተሻለ አማራጭ ስላገኘ ነው። ያ ደግሞ የተሻለ አማራጭን ደግሞ ለተወሰነ ግለሰብ ጥቅም ብለ የህብረተሰቡን ጥቅም ገፍቶ ማውጣት የሚቻል አይመስለኝም። አክቹሊ በዚህ ሀገር በሰለጠነ ሀገር ሁሉ ነገር ለህዝቡ የሚሆን ነገር ነው የሚሰራው እና ህዝቡ የሚፈልገው ነገር ደግሞ እርግጠኛ ነኝ ፖለቲከኞችም ሳይፈልጉ ይቀበሉታል። እና በዚህ አንጻር ሞርት ለማንም ሰው ተመራጭ ነው ይሄኛው ሰርቪስ።
እንግዲህ ማርቆስ አሁን አንተ ከምትገልጸው ሁኔታ ስንነሳ እንግዲህ አንደኛ ሰርቪሱን ጉዳይ አንስተሃል፣ ሁለተኛ ደግሞ ቅድም ያነሳሁልህን ጥያቄ ስትመልስ ሲቲው ለምንድነው እናንተን ሞር እንደው ተመራጭ ሊያረጋችሁ የቻለው በሚለውን ጥያቄ ሳነሳልህ አንተ ያልከኝ ምንድነው የኛ ሲስተም ግልጽ ነው፣ ታማኝነት ያለው ነው፣ ትራንስፓረንሲ ያለው፣ በተለይ ደግሞ ታክስን በተመለከተ ለመንግስት ምናስገባው ምንም አይነት ማታለልና ማጭበርበር አይኖርም፣ በቀጥታ ይታወቃል። የመደበኛ ታክሲዎች ግን አንዳንድ ጊዜ በገንዘብም ስለሚቀበሉ በእምነት ካልሆነ በስተቀር ማጭበርበርም ይኖራል እና ያኛው ለመንግስት ተመራጭነት ስላለው ለዲሲ ከተማ አስተዳደር ተመራጭነት ስላለው አንደኛ እኛም የተመረጥንበት እሱ ነው ብለሃል አይደለም?
አዎ አንድ በትክክል ነው። ሌላ ደግሞ ትልቅ ፖይንት አለ። ለምሳሌ ታክሲ ሰርቪስ ዲሲ በደንብ ታቀው ከሆነ ብዙ ታክሲዎች ያሉት የት አካባቢ ነው? ዋና መንገድ ላይ ፍላግ አርገ ታገኛለ። እና በደውልም ደግሞ because ታክሲዎቹ ዋና መንገድ ላይ ብዙ ሰው ስለሚያገኙ በየዳርዳር ላይ ያሉ ቤቶች ውስጥ ቁጭ ብሎ ታክሲ የሚፈልግ ሰውን ሄዶ ፒክ ማድረግ ፍላጎት የላቸው አብዛኞቹ። ይሄኛውን ሰርቪስ ተመልከት። አንተ ለምሳሌ ወደ ጫፍ ላንድ ሰው ካወረድክ እዛው አካባቢ አንተ እንዳለህ ቤቱ ቁጭ ብሎ ሻይ እየጠጣ ያያል እና ፒክ ያረጋል። ከዛ በስልኩ ያያል፣ ፒክ ያረጋል፣ እዛው አጠገብ አንተም ራስህ ፒክ አርገህ ትሄዳለህ። ህዝቡ 100% ደስተኛና ተጠቃሚ ነው። ተመችቶ ምቾት አለው በቃ ከዚህ ሰርቪስ ጋር። እና ይሄ ሁሉ ነገር ፋክተር አለ። አንድ አይደለም 2 3 4 5 ጥሩ ነገሮች አሉት።
እሺ በጣም አመሰግናለሁ ማርቆስ። እንግዲህ ይሄን ሰፋ አድርገን ወደፊት ምን ወያይበት ይሆናል። ምናልባት ዛሬ ተወያየንበትን ሰምተው የመደበኛ ታክሲ ነጂዎች እንደገና በዚህ ጉዳይ ላይ ተመልሰው ሊመጡና አስተያየትም ሊሰጡ ይችላሉ። ሁልጊዜ የመርሃ ግብራችንም አንደኛ የሚደግፈውና አንደኛ የሚያበረታታው የተለያዩ ሐሳቦችን ሊሸራሸሩና እነቱ የት ጋር ያለው የሚለውን ለመፈለግ ስለሆነ በዚህ አንተ በጠቀስከው
አንተ በገለጽከው እንትነት ብላይ ማይስማሙ ከሆነ እነሱም በማንኛውም ሰዓት እኔን ወይም ደግሞ ይሄን ፕሮግራም እናዘጋጀውን መተው ሊያነጋግሩን ይችላሉ። ደቂቃችን እየሄደብን ስለሆነ ነው እንጂ ሰፋ ያለ ውይይት ማድረግ እፈልግ ነበር። እንደው በመጨረሻ የቅል ጠይቅ መፈልገው አሁን እንደው ወደ መፍቴው ስንመጣ በእናንተ በኦቨር ኤክስ ነው እናንተ የምትባሉት ስማችሁ ኦቨር ኤክስ ነው እና በመደበኛ ታክሲ ነጆች መካከል ያለው ችግር ሊፈታ የሚችለው በምን መንገድ ይመስላል? ባንተ አስተያየት?
በእኔ አስተያየት መደበኛ ታክሲ እንዳለን ብለው የሚያስቡ ሰዎች ራሳቸው ያ ነገር ማለት አው እነዚህ ሰዎች አድቫንቴጅ አላቸው የሚሉ ከሆነ ወደዚህም ሽፍት ማድረግ ይችላሉ። የተሻለ ስራ ነው ወደ ተሻለ ስራ ማለት ነው። የተሻለን ስራን ከመጥፋት ኦኬ አይ በቃ እነዚህ እንደዚህ ከሆነ እኔም ደግሞ ወደዛኛው አይነት ስራ ልግባ የሚለው ነገር ሞሰን ያለባቸው። አንድ ደግሞ ምን አላውንም ሰለም መደበኛና ታክሲና መደበኛ ያልሆኑ የሚባል ነገር አለ። መደበኛ ያልሆኑት የሚባሉት እነዚህ ክራይም ይከፍሉት ናቸው። እነዚህ ክራይም ይከፍሉት በጣም ብዙ ብር ነው በቀን የሚከፍሉት። ያ የሚከፈለው ለግለሰብ ነው ለአንድ ካምፓኒ ነው ለማለ በግሩፕ ላለ ሰው ነው ለራሳቸው አይደለም የሚያርግ ለራሳቸው ገቢ ከማስገባታቸው በፊት ለዛ ሰው ሰርተው ለዛ ሰው ይከፍለው ነው ከዛም ያተርፉት። እነዛ መደበኛ ያልሆኑት ራሳቸው ወደዚህ የመምጣት ቻንስ ስላላቸው ነው አሁን እነዚህ መደበኛ ነን የሚሉ በድሮ ጊዜ የራሳቸውን ይዘው ምንም ነገር የማይከፍሉ ጥቂት ታክሲ ነጆች አሁን ያንገበገባቸዋል። ያ ነው ትልቁ ኢሹ። እና ምንድነው the majority እንደ ህዝቡም ተጠቃሚ ነው። the majority ደግሞ አሁን ዳዲስ ኡበርን ብሎ የጀመረ ሰውም ተጠቃሚ ነው። አሁን ምንድነው ለጥቂት ሰው ጥቅም ሲባል በጣም የሚጠቅም ነገርን እናጥፋ ብሎ መነሳት ለኔ ራሱ ፌር አይደለም። አዎ እና መሆን ያለበት ምንድነው አይ እኔ አዋጣኝ ማሁን ያለውበት ሚል ከሆነ ጆይን ማድረግ ይችላሉ። እና ስራው ለሁሉም ሰው ክፍት ነው።
አድማጫችን ስንወያይ የነበረው ከኦቨር ኤክስ ታክሲ አሽከርካሪ ካቶ ማርቆስ ዘመላክ ወርቁ ጋር ነው። ሰፋ ያለ ውይይት ነው ያደረግነው። በዚህ ጉዳይ ላይ አስተያየት ያላችሁ አድማጮች በመደበኛ ታክሲ ነጆችም ይሄንንም እየሰማችሁ አስተያየታችሁን በድረገጻችን www.ethiopianthisweek.com በመግባት ኮንታክት አስ በሚለው በመግባት አስተያየታችሁን ልሰጡን ትችላላችሁ። የዛሬውን ፕሮግራም በቀጥታ ልሰሙ ያልቻላችሁ አድማጮች ደግሞ በስልክ ቁጥር 712-432-9790 በመደወል በቀጥታ ፕሮግራሙን ልትሰሙ ትችላላችሁ። ምንም አይነት አክሰስ ኮድ ያስፈልገውም ስልኩን በመደወል ብቻ ፕሮግራሙን ከየትኛውም ቦታ ሆናችሁ ቀንም ማታም የሳምንቱን ፕሮግራም መስማት ይቻላል። ከዚህ በተጨማሪም በፌስቡክ በትዊተርስ እንደውም በethiopianthisweek.com ድረገጻችን ላይም ፕሮግራሞቻችንን መከታተል ትችላላችሁ። በፌስቡክ ethiopianthisweek group የሚላለን በጣም ብዙ ሰው አለ። እዛ ላይ በመግባት በየጊዜው በድረገጾቻችን የሚወጡ ለታይ ዜናዎችን መስማት ይችላልላችሁ። ማርቆስ እንግዲህ ስለነበረን ጊዜ በጣም ነው ማመሰግነህ። አሁን እኔ ያለሁት አንተ መኪና ውስጥ ነው። ቀደምም አንተም ተክሰህዋል። መኪናዋ በጣም ቆንጆ ናት። የማይሆን ነው መናገረው 2012 ናት። ንጽህናዋ በጣም እንትን ያለ ነው። ያንተን አክሰስ አይቻለሁ። ካስተመሮች የሚያገኙትን አክሰስ አይቻለሁ። እንግዲህ ቴክኖሎጂ እናንተ እየተጠቀማችሁ ነው እንደማየው። ከቴክኖሎጂ ባሻገር ግን ያው የመደበኛ ታክሲ ነጆችም ባለፈው ሳምንት ከአዲስ ጋም سنነጋገር ያው የሲቲው ከተማ እኩል የሆነ ፍትህ አልሰጠንም ነው። ያንንም አንተ በራስህ ማስተያየት መልሰህዋል። እንግዲህ ይሄ ነው ያለው ነገር። ይሄንን እኛም ዋናው አላማችን ምንድነው በሁለቱም በኩል ያለው ነገር ለማወያየትና እነቱ የቱ ጋር ያለው የሚለውን ለማግኘት ነው። በተቻለ መጠን አድማጮች ማግኘት ያለባቸውን ግንዛቤ አግኝተዋል። ስለነበረን ጊዜ በጣም አመሰግናለሁ። ምናልባት ተጨማሪ ጥያቄ ቢኖር በሚቀጥሉት ሳምንታት እንደገና መልሰን እናገኛለን። በድጋሚ የድረገጻችን ethiopianthisweek.com እንግዳ ለመሆን ፍቃደኛ በመሆን በአድማጮችና በራሴ ስም በጣም አመሰግናለሁ።
እሺ እኔም ከልብ አመሰግናለሁ።
እሺ ማርቆስ ቴንክ ዩ። Thank you.
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል አላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙን ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚያ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንበት ይያልን እንሰናበታለን።